ዶክተር ፋንታ አባተ ለነበራቸው ቆይታ እናመሰግናለን። ቀጣዩ እንግዳችን ደግሞ ዶክተር የኔ አሰግድ ይባላሉ። ገና በልጅነት እድሜያቸው ወደ ቤልጅየም በመጓዝ በውጭ ሀገር ያደጉ ኢትዮጵያዊት ምሁር ናቸው። ከ28 ዓመታት በላይ በተባበሩት መንግስታት ድርጅት ተቋማትና የአውሮፓ ህብረትን ጨምሮ ለተለያዩ የዓለም አቀፍ ድርጅቶች የአመራር ክህሎት ስልጠና ሲሰጡ ቆይተዋል። ከዚህ ቀደም በጋቢና ቪኦኤ ላይ እንግዳ የነበሩ ሲሆን 3 መጽሐፍትን ጨምሮ የተለያዩ የጥናት ጽሁፎችን አሳትመዋል። በቅርቡም 4ኛ መጽሐፋቸውን Leading with Heart ወይም በግርድፍ ትርጉሙ በልብ መምራት የተሰኘ መጽሐፍ አሳትመዋል። መጽሐፉ ዶክተር የኔ አሰግድ ከአመታት በፊት ጥናታቸውን ሲሰሩ የቀድሞ የደቡብ አፍሪካ መሪ ሲሪል ራማፎሳ፣ የቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናንና የሌሎች ሀገራት መንግስታት መሪዎችን ባነጋገሩበት ወቅት በግላቸው ያዩትን ወይም ከጽሁፎቻቸው በመነሳት የቀሰሙትን የህይወት ክህሎትና የአመራር ብቃት የሚያስረዳ ነው። ዶክተር የኔ አሰግድ በመጽሐፉ ዙሪያ ቆይታ ያደረጉት ከኤደን ገረመው ጋር ነው። ቆይታቸው ዶክተር የኔ መጽሐፉን ለምን መጽሐፍ እንዳነሳሳቸው ከሚያስረዱበት ይጀምራል።
ይህ መጽሐፍ ከሌላው ስራዬ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር? ትልቁ ጥያቄ ነበረ፣ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን የአመራር ችሎታ ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፌያለሁ። እና ዶክትሬቴን ሰርቼ ስጨርስ ትልቁ ችግር ምንድን ነበር? ማሳጠር ነበረ። እና ቢያንስ ወደ 700 ገጽ ደረሰ። እና አሁን ግን ሳስበው ኦኬ፣ ለምንድን ነው እንደዛ የረዘመው? እንደዛ የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላ መጥቀስ እችላለሁ። እነዚህም ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ኤኒዌይ በኋላ ተጻፈ፣ አለቀ። ካለቀ በኋላ ግን ምን አልኩኝ? ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ ባጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይህን መጽሐፍ አንስቶ አንብቦ ያገኘሁትን ትምህርት ማግኘት እንዲችል፣ ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን ወይ የራሱን ህይወት ብቻ የሚመራም ሰው ቢሆን ስራ የሚኖረው ስራ አይኖረው፣ ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለግኩ ነው። ይህ መጽሐፍ ከዛ ነው የመጣው።
እሺ ዶክተር፣ እንግዲህ በድጋሚ በጣም አመሰግናለሁ። እስቲ ጥቂት ስለ ጥናቱ ይዘት ያስረዱን። ጥናቱ ምን ላይ ነበር የተሰራው?
በፈረንጅ አቆጣጠር በ2010 ነበር የጥናቱ የፒኤችዲው ታይትል African Leadership Perspectives from Heads of State። የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን። እነዚህ መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ ተስፋ የሚሰጡ መሪዎች አፍሪካን መሪዎች በመንግስት ብቻ ሳይሆን በተባበሩት መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ መሪዎች፣ ልዩ ልዩ መሪዎች። ስለዚህ ነገር የአመራር ችሎታ ሲባል በመንግስት ደረጃ ብቻ ያለ መሪ አይደለም፣ ሁላችንም ባለንበት መሪ ነን። ስለዚህ እኔ ያናገርኳቸው መሪዎች ማን ናቸው? ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎችን ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሺፕ መልእክት ቢኖራቸው ያ መልእክት ምንድን ነው? የዛሬ 100 ዓመት አንድ ሰው የእናንተን መልእክት ቢሰማ ስለ አፍሪካ አመራር ችሎታ እኛን አፍሪካውያኖች ምንድን ነው የሚለየን ስለ አመራር ችሎታችን? ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። እራሳችንን ማሻሻል እንድንችል፣ በዓለም ደረጃ መወዳደር እንድንችል አንደኛ ወይስ ያለን ማዳበር ያለብን ወይስ ደግሞ የሌለን መማር ያለብን፣ ካልሆነን ደግሞ የሚጎዱን አይነት ባህሪዎች መተው ያለብን ምንድን ነው የሚለውን ጥያቄ ላይ ነው። በዛ ዙሪያ ነው የተነጋገርነው።
የጥናቱ ውጤትና ግኝትስ ምን ይመስላል?
ከዚህ ጥናት ያገኘሁት ምንድነው አንደኛ እርግጥ አንድ ሰው ሲወለድ እንዲሁ አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል ወይ የጨዋታ ስጦታ ሊኖረው ይችላል እርግጥ ያመራር ችሎታ ስጦታ ሊኖረን ይችላል ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል ማንም ሰው ያለውን ደግሞ ማዳበር ይችላል ስለዚህ ከዚህ ጥናት የወጣው ምንድነው አንደኛ ሁሉም ሰው መሪ መሆን ይችላል ማንኛውም ሰው መሪነት ደግሞ የሚጀምረው መቼ ነው የራሳችንን ህይወት መምራት ስንጀምር ነው መሪነት ማለት አለቃ መሆን ብቻ አይደለም የመንግስት ሹም መሆን ብቻ አይደለም መሪነት የሚጀምረው የራሳችንን ህይወት አስተውለን እኔ ዛሬ ወዴት ነው የሚሄደው በዛሬ ቀን ምን ምንድነው ማድረግ የምፈልገው የአሁኑ አመት ምንድነው በፈጸመ የምፈልገው በህይወቴ ምንድነው ማድረግ የምፈልገው የሚለውን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን እያንዳንዱ ነገር በህይወታችን የምናረገው የምንበላው የምንጠጣው የምንናገረው የማንናገረው ሁሉ መጨረሻ ላይ ይደመራል ሁሉም ህይወታችን ላይ ዳና ትቶ ያልፋል
ዶክተር እንግዲህ እርሶ የአሁኑን የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናንና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይሄንን ሊዲንግ ዊዝ ሀርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኙዋቸው ወቅት የሚያመሳስላቸው ነገሮች ምን ነበር የተገነዘቡት እርሶ?
እነሱ ጋር ያየሁት ነገር ከሁሉም ጋር ያየሁት ነገር ምንድነው? አሁን እዚህ መጽሐፍ ውስጥ ያለው ምንድነው? ሁሉም አይነት ነገር ምንድነው ያላቸው ይባል እነዚህ ነጥቦች ናቸው። አንደኛ የማዳመጥ ችሎታ ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል። ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ በቃ ማዳመጥ ስናዳመጥ ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም። የእውነት ማዳመጥ ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው? በምን አረጌ ነው የሰው የምትለኝን የሚለኝን ልረዳው የሚችለው? አይምሮዬን ክፍት አረጌ ነው ማዳመጥ መቻል ያለብኝ። እንደዛ አረጌ ሳዳመጥ ያ ሰው የሚያካፍለኝን በጣም በጥልቀት ይገባኛል። ሁለተኛው ሌላ ደግሞ ምንድን ነበር? ሁሉም በጣም ደጎች ሰዎች ናቸው። በእውነት ለሰው ያዝናሉ፣ ለሰው ያስባሉ። ለሀገሬ ሆነ ለዓለም ሆነ ማቅረብ እችላለሁ፣ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድን ነው? እነዚህ ሰዎች ሰውን አያንቋሽሹም። አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዛ አይነት ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም። ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን እንክትክት ለማድረግ አይደለም። ስብስብ ያሉ ናቸው። ስለዚህ እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች ራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጧት ቀደም ብለው ተነስተው አንድ ሰዓት ተኩል እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሊሆን ይችላል። አንዳንዱም እንዲሁ በመጽሐፍ ወይም ደግሞ በእግራቸው እንዲህ አጠገባቸው ጫካም ካለ ወይ ባህር ዳር ነገር ካለ እንደዛ ላይ ብቻቸውን ሀሳቦቻቸውን ለማፍታታት ጊዜ ያሳልፋሉ። በሞደርን መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ነው ጽሞና ጊዜ አላቸው። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች ራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጧት ቀደም ብለው ተነስተው አንድ ሰዓት ተኩል እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሊሆን ይችላል። አንዳንዱም እንዲሁ በመጽሐፍ ወይም ደግሞ በእግራቸው እንዲህ አጠገባቸው ጫካም ካለ ወይ ባህር ዳር ነገር ካለ እንደዛ ላይ ብቻቸውን ሀሳቦቻቸውን ለማፍታታት ጊዜ ያሳልፋሉ። በሞደርን መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ነው ጽሞና ጊዜ አላቸው። እንደው በምንም ምክንያት ሰው ፊት አይናገሩም ማንንም በር ዘግተው ነው የሚናገሩት ሲናገሩም ደግሞ እንዴት ነው ያ ሰው ያንን ረማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰው የሆነን ክትክት ለማድረግ አይደል ረማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድነው እነዚህ መሪዎች ራሳቸው ጊዜ ይሰጣሉ ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጧት እንዲው በጸጥታ ያሳልፋሉ ግማሹ በስፖርት ሊሆን ይችላል ግማሹ በጸሎት ላይ ሊሆን ይችላል መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ዩ ኖ ሞና ጊዜ አላቸው እና እነዚህ ነገሮች ናቸው ከሁሉም ጋር ያየሁት እርግጥ እያንዳንዱ ያው በየራሳቸው ህይወት በየራሳቸው ስራ መሪዎች ናቸው ማለት አሁን በተባበሩት መንግስታት ላይ ፎርመር ሴክሬታሪ ጀነራል የነበሩት ኮፊ አናን እርግጥ የተባበሩት መንግስታት ስራ ላይ ነበሩ አመራር ችሎታቸው አይደለም ግን ሌላ አሁን ባለሜ ታወቀ ዩሱንዱር ያው እንደምታውቁ ነው የሴኔጋል የታወቀ ባለሜ የታወቀ ሙዚቀኛ ነው በሴኔጋል ሀገር ውስጥ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው
የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል?
ያው አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን የምንም ጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድን ነው የሚለየን ብንል እንደው ትህትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው። እዛ ግን ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል። ይሄ ነው እንግዲህ ብዬ የማስበው።
እሺ፣ በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞው የቡርኪና ፋሶን ፕሬዝዳንትና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው። እዛ ላይ እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሱ ጽፎታል እና እስቲ ጥቂት ስለዚህ ነገር አጫውቱኝ።
እንግዲህ እሳቸው የሚባሉት ማዳም ጆዜፊን ወድራጎ ነው የሚባሉት። እሳቸውን ሳገኛቸው በኋላ ደግሞ ለብዙ አመት ነው የማውቃቸው። ቶማስ ሳንካራ እና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድን ነው? ሌላ ስብሰባ ነበራቸው ሌላ ቦታ እና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። አሁን ከቶማስ ሳንካራ ጋር በጣም በቅርብ ይሰሩ ነበር ከፕሬዚደንት ሳንካራ ጋር። ፕሬዚደንት ሳንካራ ሲገደሉ 37 አመታቸው ነው። የተገደሉበትም ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪና ፋሶ ደሃ ሀገር ናት፣ መርቼዲስ ለሚኒስቴር አይቻልም፣ ሁላችንም ባለን በቤት መኪናና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር። ከዛ ሚኒስትሮቹ ምን ይሏቸው ነበረ? የሆነ ፕሮግራም ወይ አንዳንድ ነገሮች በሚጻፉ ጊዜ ኦኬ እንሂድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር እዛ የሚሸጡት ቁሳቁስ ከሚሸጡት ጋር እሺ አስረዷቸው፣ እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ይሄ ለምንድን ነበር እንደዚህ የሚያደርጉት? አንዳንድ ጊዜ ፖሊሲ ሲጻፍ ብዙ ዙሪያ ጥምጥም እናበዛለን እና መጨረሻ ላይ ምን እንደምንልም አናውቀው። እናሳቸው ፕሬዚዳንት ሳንካራ ያንን አይፈልጉም። ቀጥተኛ በቃ ቀጥ ያለ ነገር ነበር የሚፈልጉት። ያው ተገደሉ እና እኚህ ማዳም ጆዜፊን ወድሪያጎ የሆነው ምንድን ነው የሆነ ጊዜ እንደገና የዛሬ 3-4 አመት ይሆናል እነሱ ሀገር ሄጄ ነበረ እና ተገናኝተን፣ በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ ማዳም ወድሪያጎ። ስንገናኝ ሀገር ምሽም ይሄን ያሉኝ ዞሮ ዞሮ ይኸው ከ30 አመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ መጣሁ ሀገሬ። መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማድረግ ነው። ሲነግሩኝ ምንድን ነው የሚያሳዝንሽ ነገር አሉኝ፣ አጽሙ ሲመረመሩ ጥይቶቹ እዚህ እጃቸው ስር ነበሩ። ይሄ ወደ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበር ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክነው።
በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶችን አንስተዋልና እንደውም ሀገር በቀል እውቀትን መቀበልም አብሮ ተነስተዋልና እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ካመራር ጋር ምን ያያይዛቸዋል?
አያቴ አልማዝ ኃይለማርያም ይባላሉ። እናታቸው የኔ አያት ስለነበሩ እድለኛ ነኝ። ለምን ከአያቴ ጥላ ስር ነው ያደግኩት። ወደ ውጭ እስክኔ ድረስ እስከ 8-9 አመት ከሆነ ድረስ ኦልሞስት 24 ሰዓት አብረን ያሳለፍ ነው። ሁሌ ከሷ ስራ አልጠፋም። እና እሷ ላይ የማየው ምንድነው ሰውን ስታነጋግር በደግ አይን ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን፣ መንገድ ላይ የኔ ቢጤ ቢሆን፣ መንገድ ላይ ባለሱቅ በደረቴ ቢሆን፣ ሁሉንም ሰው እንደ ንጉስ ነው የምትቀበለው። እንደ ንጉስ እንደ ንግስት ነው የምትቀበለው። ማንም ሰው ማንንም ተናግሮ አያውቅም። ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን በስራችን በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ነው ያደግነው። እና የመጣው ከየት ነው? ከአያቴ ነው የመጣው። እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው። እርግጥ እንደ ንጉስ እንደ ንግስት ብታከብረውም ሰው መሆኑንም እያስተዋለች ነው። ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው። ያ ሰውም ደግሞ ከተሳሳተ ይቅር እያለች ነው።
በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የእለት ተእለት የህይወት ምርጫ ነው። የእለት ተእለት ምርጫችን በህይወታችን ላይ ስላለው ተጽዕኖና አጠቃላይ እርስዎም መጨመር የሚፈልጉት ነገር ካለ አያይዘው ይንገሩኝ።
አንድ ሀገር ውስጥ እንደ አንድ ቤተሰብ ብናስበው፣ አንድ ቤተሰብ ውስጥ ችግር ሲፈጠረውን አንድ ቡድን ብቻ አይደለም ጥፋተኛ። ሁላችንም ላይ ጉድለት ሊኖር ይችላል፣ ደካማ ጎን ሊኖር ይችላል፣ ጥፋት ሊኖር ይችላል። እኔ ግን የራሴን ጥፋት፣ የራሴን ጉድለት፣ የራሴን ድካም ካልተቀበልኩኝ፣ የሌላው ላይ ካተኮርኩኝ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን ብታድግልን እንደፈለግን እንደ ልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን። ግን የማዳመጥ ችሎታ ሲባል ኦኬ፣ ሁላችንም እናውቃለን ማዳመጥ ያስፈልጋል። ግን ስንታችንን እውነት ማዳመጥ የምንችለው? ስንታችንን እውነት እኔ የራሴን የማዳመጥ ችሎታ አዳብራለሁ ብዬ ስራዬ ብዬ እዛ ላይ አተኩር የምሰራው? ስንቶቻችንን እንደዛ አድርገን ራሳችንን ማሳደግ የምንሞክረው? ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን፣ ችሎታውም ደግሞ አለን።
ዶክተር የሚያሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ።
አድማጮቻችንንም ደግሞ በጣም አመሰግናለሁ።